የትኛው ነው ዘሬ? የትኛው ነው ዘሬ? ዘርክን ቁጠራሉኝ የትኛው ነው ዘሬ? ጉራጌ ነኝ ልበል ወይንስ አደሬ? ዘርክን ቁጠራሉኝ የትኛው ነው ዘሬ? ኦሮሞ ነኝ ልበል አማራ ወይስ ትግሬ? ዘርክን ቁጠራሉኝ የትኛው ነው ዘሬ? ድብልቅልቅ ያልኩ ነኝ ከራስ ጸጉር እስከ እግሬ። ከታሪካዊዋ ከድንቅነሽ አገር ከምዬ ኢትዮጵያ ከሆደ ዥጉርጉር ቀይና ቀይ ዳማ ጠይምና ጥቁር ወርቀ ዘቦ ሆነን አምረን ብንፈጠር ለምን ይለዩናል በቋንቋና በዘር? ለምን አንዱ ከሌላው ጋር በዘር ተቀላቅሎ ተጋብቶ ተዋልዶ ድብልቅልቅ ብሎ አብሮ የሚኖረው ከባሌ እስከ ወሎ ይለያይስ ቢባል እንዲያው እንዴት ብሎ? አረ እንዴት ብሎ እስቲ እንጠያየቅ እንዲያው ለነገሩ። ተፋቅሮ ተባብሮ በአንድ ላይ መኖሩ ይጠቅመናል እንጂ ምንድን ነው ችግሩ? ፍትህ ከተገኘ ከተስተካከለ መብት የሚያስከብር ስነ ስርዓት ካለ በዘሩ በጎሳው ሰው ካልተበደለ በዲሞክራሲ ደንብ ሰው ከተቻቻለ ተፋቅሮ ተባብሮ በአንድ ላይ መኖሩ ይጠቅመናል እንጂ ምንድን ነው ችግሩ? በቆየ ታሪኩ በእምነት በባህሉ ህዝቡ አንድ መሆኑን እያስተባበሉ ነጻነት 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 እያሉ ከእናት አገራቸው የተገነጠሉ እንኳን ጤፍ እንጀራ አሮባቸው ስንዴ ሁለት ያጣ ጎመን ሁነው የለም እንዴ? እውነት አይምሰልህ ልብ በል ወገኔ፣ መለያየት ሞት ነው ላንተም ሆነ ለኔ። ዘር አንቆጣጠር ከእንግዲህ ይበቃል፣ ብቻውን ከቆመ ማንም ሰው ይጠቃል። መለያየታችን በክልል በጎሳ ከመከራ በቀር ከችግር ካበሳ በሰሜን በደቡብ በአገር በጠቅላላ ምን አተረፈልን ከሰቆቃ ሌላ? ሰሜን መወለዴ ደቡብ መወለዴ ምስራቅ መወለድህ ምዕራብ መወለዴ ኢትዮጵያዊነትን ይክደዋል እንዴ? ዋርካ ምን ያፈራል ብለው ሳይጠይቁ፣ ዋንዛ ምን ያፈራል ብለው ሳይጠይቁ፣ ሾላ ምን ያፈራል ብለው ሳይጠይቁ ቆርጠው ቆርጠው ጣሉት እነጣም አያውቁ። ሁሉን አስተካካይ ስርዓት ተመስርቶ ለዘር በሽታችን መድኃኒት ተገኝቶ ጊዜ ሳናባክን ጊዜ ሳናጠፋ ከትግሬ እስከ ሐረር ከወሎ እስከ ከፋ አብረን እንደምንኖር አለኝ ጽኑ ተስፋ። የማያስተባብር ኑሮ ማያቃና አጉል ስልጣኔ አጉል ፍልስፍና ጥቅሙን የሚያሳድድ የስልጣን ጥመኛ ልክ እንደ ራስ ምታት ልክ እንደ መጋኛ ቀን የማያስቀምጥ ሌት የማያስተኛ አምባገነን መንግሥት አንፈልግምኛ። ዘርክን ቁጠራሉኝ የትኛው ነው ዘሬ? ድብልቅልቅ ያልኩ ነኝ ከራስ ጸጉር እስከ እግሬ። የክልል የጎሳ ስም አትቀጣጥሉብኝ፣ ዘሬም ዜግነቴም እኔ ኢትዮጵያዊ ነኝ። ተሸክሜ እየዞርኩ የሀገር አደራ ተሸክሜ እየዞርኩ የወገን አደራ ተሸክሜ እየዞርኩ የታሪክ አደራ። እኔ አቤት አልልም በጎጥ ለሚጠራ፣ አንተም አቤት አትበል በጎጥ ለሚጠራ፣ አንቺም አቤት አትበይ በጎጥ ለሚጠራ።
ኢትዮጵያም ወደ ጎሳ የፌዴራላዊ አስተዳደር የገባችው ራሱን ነጻ አውጪ ብሎ በሚጠራው በኢህአዴግ የተመራው ኃይል የደርግ ስርዓትን በ1983 ዓ.ም ካስወገደ በኋላ ነበር። በብሔር የተደራጁ ኃይሎችና ኢህአዴግ አዲስ አበባን ከተቆጣጠረ በኋላ የተቀላቀሉ የፖለቲካ ድርጅቶች በሚያራምዱት ርዕዮተ ዓለም አማካኝነት በኢትዮጵያ የጎሳ ፖለቲካ ማዕከላዊ አገዛዝ ስርዓት ሊሆን በቃ። በ1987 ዓ ም በዚሁ ምክንያት ኢትዮጵያ በፌዴራላዊ አስተዳደር ስር ሆነች። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስት አንቀጽ አንድ ኢትዮጵያ ፌዴራላዊና ዲሞክራሲያዊ ግዛት ቅርጽ እንደሚኖራት በግልጽ አስቀምጧል። አንቀጽ 46 ንዑስ አንቀጽ 2 እንደሚያረጋግጠውም ጎሳንና ቋንቋን ያማከለ ስርዓት በኢትዮጵያ እንደሚሆን ነው። ምንም እንኳን የአስተዳደር ስርዓትን ለመዘርጋት ጎሳንና ቋንቋን ማዕከል በማድረጉ ይህ ስርዓት ከሌሎች ስርዓቶች የተለየ ብቻ ሳይሆን የሚያደርገው የራስን እድል መወሰን እስከ መገንጠል የሚል አንቀጽ በማካተቱም ልዩ ያደርገዋል። አንቀጽ 47 ኢትዮጵያን በዘጠኝ ክልሎች ሲከፋፍላት በፌዴራል ደረጃ የፓርላማ የመንግስት ስርዓት እንደሚሆንም አንቀጽ 45 ደንግጓል። ይህ ፌዴራላዊ የመንግስት ቅርጽ በኢትዮጵያ ውስጥ ያሉ የተለያዩ ብሔር ብሔረሰቦችን አንድነት ከማጠናከር ይልቅ ጠብ እንዲጫር የሚያደርግ እንዲሁም የኢኮኖሚ እኩልነትን የሚያዛባ እንደሚሆን ግምት ማሳደሩ አይቀርም። ባጭሩ ከላይ ለመጥቀስ እንደተሞከረው የአስተዳደር ስርዓቱ የተዋቀረው ጎሳን ማዕከል በማድረግ እንጂ የሀገሪቱን እንዲሁም የሕዝቧን የኢኮኖሚ እኩልነት በሚያረጋግጥ መልኩ የተቀረጸ አለመሆኑን ያመለክታል። በዛሬው ዝግጅታችን ጎሳን ያማከለ የመንግስት አስተዳደርና ልማት በሚል ርዕስ ኢንጂነር ጌታቸው አለማየሁ ሀሳባቸውን እንዲያካፍሉን ጠይቀናቸዋል። ከዚሁ ዝግጅት ጋር መልካም ቆይታ።
ከራስ ጸጉር እስከ እግሬ የክልል የጎሳ ስም አትቀጣጥሉብኝ። ዘሬም ዜግነቴም እኔ ኢትዮጵያዊ ነኝ። ተሸክሜ እየዞርኩ የሀገር አደራ፣ ተሸክሜ እየዞርኩ የወገን አደራ፣ ተሸክሜ እየዞርኩ የታሪክ አደራ። እኔ አቤት አልልም በጎጥ ለሚጠራ፣ አንተም አቤት አትበል በጎጥ ለሚጠራ፣ አንቺም አቤት አትበይ በጎጥ ለሚጠራ።
ኢንጂነር ጌታቸው አለማየሁ እንኳን ደህና መጡ። ጥያቄያችንን አክብረው በኢትዮጵያዊነት በተግባር የራዲዮ የውይይት መድረክ ሀሳቡን ለማካፈል ፈቃደኛ በመሆኑ እያመሰገንኩ ራሱን ለአድማጮች ቢያስተዋውቁ።
እኔም ይህን እድል በማግኘቴ በጣም አመሰግናለሁ። ጌታቸው አለማየሁ እባላለሁ። የምኖረው በእንግሊዝ ሀገር ነው። እንግሊዝ ሀገር ለረዥም ጊዜ ኖር ያለሁ። የተማርኩት በመጀመሪያ በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ተብሎ በሚጠራው የትምህርት መዋቅር ነበር፣ አሁን አዲስ አበባ ዩኒቨርሲቲ። እዛም ትንሽ ሰርቻለሁ፣ ምናልባት አንድ 4-5 ዓመት ሰርቻለሁ። ከዛ ለትምህርት ወደ እንግሊዝ ሀገር መጥቼ በእንግሊዝ ሀገር ስኩል ኦፍ ኤንቫይሮንመንታል ስተዲስ ዩኒቨርሲቲ ኮሌጅ ለንደን ለጥቂት ጊዜ ለድህረ ምረቃ ትምህርት ተምሬያለሁ። ትንሽም ሪሰርች ሰርቻለሁ። ይህን ኢኮኖሚ ልማትና ኮንስትራክሽን በሚል አርዕስት ትንሽ ምርምር አድርጌ ሱዳንን ለማጥናት ሞክሬያለሁ። 1-6 ወር ያህል ወደ ሱዳን ሄጄ በ1980 በፈረንጅ ማለት ነው 85 አካባቢ ትንሽ የመስክ ጥናትም አካሄጃለሁ። ከዛ ተመልሼ በኮንስትራክሽን ኢንዱስትሪ ውስጥ በእንግሊዝ ሀገር ከ10 ዓመት በላይ ሰርቻለሁ። ከዛ ደግሞ ወደ መንግስት ይዞታ ወደ መንግስት ኢንስቲትዩሽንስ ገብቼ በከተማ አስተዳደር ውስጥ እንደዚሁ በሪጀኔሬሽን አንድ ዲቨሎፕመንት ውስጥ ከ10 ዓመት በላይ ሰርቻለሁ። አሁንም እዛው ነው ያለሁት። ከዛ በተጨማሪ ቤተሰብ አለኝ። ሁለት ወንዶች ልጆች አሉ። ኢትዮጵያውያን እምላቸው ናችሁ እምላቸው፣ ግን ኢትዮጵያውያን የማያውቁ ደግሞ ይሄ አዲሱ ደግሞ የዚህ የዲያስፖራው አዲሱ ክፍል መሆኑ ነው። ኢትዮጵያውያን እንላቸዋለን፣ ኢትዮጵያውያን አያውቁም። እንደዛ ሁለት ልጆች አሉ ገና በትምህርት አንዱ 15 ዓመት አንዱ ገና 6 ዓመት በትምህርት ላይ ያሉ ልጆች ናቸው። ከዛ በተረፈ እንግዲህ ከስራ ውጪ ባለፉት ደርግ ስልጣን ከወጣ ጀምሮ እስከ ዛሬ ድረስ በተቻለ መጠን ኢትዮጵያ ውስጥ የሰብአዊ መብት እንዲከበር፣ ዴሞክራሲያዊ ስርዓት እንዲገነባ የተቻለኝን ያህል በትርፍ ጊዜ ማለት ነው ኮንትሪቢዩት አስተዋጽኦ ለማድረግ ሞክሬያለሁ። የሚያሳዝነው የእኔ ብቻ ሳይሆን ከኔ በላይ ብዙ የሞከሩት ሰዎች ጥረት ሁሉ ተደምሮ እስካሁን ድረስ ምንም ገንቢ ወይም ፖዘቲቭ የሆነ ነገር አላሳየም። ግን ጥረቱ ይቀጥላል። አሁንም ተስፋ ሳንቆርጥ ወደፊት እሞክራለሁ።
መልካም፣ አመሰግናለሁ። ወደ ዋናው ርዕሰ ጉዳይ ከመግባታችን ቀደም ብለን በኢትዮጵያ ጎሳን ያማከለ የመንግስት አስተዳደር ጋር በተያያዘ ሊነሱ የሚገቡ አበይ ጉዳዮችን ቢያስረዱን።
እንግዲህ አሁን ያለውን በዚህ በወያኔ ኢህአዴግ የተጀመረውን የተጣለውን የጎሳ ፌዴሬሽን መንግስት ስንመለከት መቆሚያ መሰረቶቹ ምንድን ናቸው? ከነኚህ መቆሚያ መሰረቶችስ የመንግስቱ አወቃቀር እንዴት ሆኖ ይነሳል የሚሉ ጥያቄዎችን ስንመለከት አነሳሱ የኤትኒክ የጎሳ ፌዴሬሽን መንግስት አነሳሱ ጭቁን ጎሳዎች አሉ፣ ጨቋኝ ጎሳዎች አሉ ብሎ ነው የሚነሳው። እንግዲህ ይሄን ብሎ ይነሳና መፍትሄውን ሲያመጣ ደግሞ ጭቁኑን ማጎልበት እንግዲህ ማጎልበት የኢኮኖሚ ጉልበት መስጠት፣ የፖለቲካ ጉልበት መስጠት፣ የሶሻል የበላይነት መስጠት ይሄን አይነት ይዞታ የያዘ ይሆናል። ጨቋኙን ደግሞ ማለስለስ፣ ጉልበቱን መቀነስ እንደ መጀመሪያው የወያኔ ኢህአዴግ አነጋገር ደግሞ የጀርባ አጥንቱን መስበር ሁሉ እያሉ ይናገሩት ነበር። ይሄ ምንድን ነው? ማዳከም እና እንትን ሳይሆን የኢኳላይዜሽን እንደዚህ እንደ ሶሻሊስቱ ፌዴራሊዝም ለምሳሌ እንደ ደርግ ፌዴራሊዝም ማስተካከል እና ሁሉንም ቁመቱን ማስተካከል ሳይሆን ይሄኛው ማበላለጥ ነው። ይሄ ማበላለጥ በማበላለጥ አስተሳሰብ ላይ የተመሰረተ የመንግስት አወቃቀር ደግሞ ልማት ሊያመጣ አይችልም። ልማት ከሁሉ መጀመሪያ የህዝብ ኮንፊደንስ ይጠይቃል። የህዝብ ኮንፊደንስ ህዝብ ያለውን ስርዓት በፖዚቲቭ መልኩ አለኝታ ባለቤትነት ተሰምቶት የሚያንቀሳቅሰው እስካልሆነ ድረስ ልማት ሊመጣ አይችልም። እንግዲህ የዚህ የኤትኒክ ፌዴራሊዝም ችግሩ መሰረታዊ ችግሩ ምንድን ነው? የዚህ የኢምፓወርመንት እና ዲስኢምፓወርመንት ወይም ደግሞ ጉልበት የመስጠትና ጉልበት የማሳጣት ጉልበት የመቀነስ አስተሳሰቦች ስራ አሉበት። ይሄንን ደግሞ ዝቅ ብሎ ወደ ስራ በሚተረጉበት ጊዜ ኢኮኖሚውን መቆጣጠር፣ የመንግስት አስተዳደሩን ወይም ሲቪል ሰርቪሱን መቆጣጠር። መቆጣጠር ማለት በስልጣን ባለው ፓርቲ እይታ አስተሳሰብ ወይም ደግሞ የአስተሳሰብ ፍሬምወርክ ማስገባት ይሆናል። ከዛ ደግሞ ሀብትን መቆጣጠር ወይም ሪሶርስ መቆጣጠር የፓርቲውን ጉልበት የፓርቲውን አቅም ማጠናከር። ይሄ ደግሞ ሁሉም በሚያቀፍ መልኩ ማለት ነው። ኢኮኖሚውንም ፖለቲካሉንም ሶሻሉንም በሚያቀፍ መንገድ ማጠናከር። ይሄ አሁን ይሄ ይዞታ አሁን በኢትዮጵያ ውስጥ ምን ነበር ድሮ የኢኮኖሚው አወቃቀር ወይም ስትራክቸር የመንግስትና የግል ኢኮኖሚ ነበር። አሁን ግን ይሄ ትራንስፎርምድ ሆኗል ወይም ተለውጧል። የመንግስትና የግል ከመሆን የመንግስት የግልና የፓርቲ ኢኮኖሚክ ሴክተርስ አሉ። ወይም ኮንትሮልድ የሚሆኑ በመንግስት በግል በፓርቲ ኮንትሮልድ የሚሆኑ ኢኮኖሚክ ሴክተርስ አሉ። የግሉ ኢኮኖሚክ ሴክተር በጣም ተዳክሟል። የመንግስትም ቁጥጥር የነበረበት ሴክተር በፕራይቬታይዜሽን ወይም ደግሞ ወደ ግል በማዞር መልኩ ወደ ግል በማዞር መልኩ ወደ ፓርቲ የኢኮኖሚክ ይዞታ ተለውጧል። ስለዚህ ባለፉት 17 ዓመት እንደዚሁ ሳይታወቅ እየተንሸራተተ የኢትዮጵያ የኢኮኖሚክ መዋቅር ተለውጧል። ይሄ ኤትኒክ ፌዴራሊስት ስቴት ባቀደው መልኩ እንዲሄድ አድርጎታል። እነኚህ ፌዴራሊስት ዩኒትስ የሚባሉ ክልሎች ማለት ነው አሉ። እነኚህን ክልሎች የሚያስተዳድሩ የፖለቲካ ኤሌመንትስ ወይም ደግሞ የፖለቲካ ክፍሎች በጁኒየር ፓርትነርስ ወይ ደግሞ እንደ አናሳ ተባባሪዎች ሆነው የገቡ ስለሆነ ትንሽ ከኢኮኖሚውም ከሶሻል ኮንትሮሉ ምድል ሊኖራቸው ይችላል። ግን በበላይነት የሚቆጣጠረው ይህንን ሀሳብ ያመጣው 17 ዓመት ተዋግቼበታለሁ፣ ብዙ ወገኔን ሰውቼበታለሁ የሚለው የቲፒኤልኤፍ ወይም ደግሞ የትግራይ ነጻ አውጪ ድርጅት ስለሆነ በበላይነት ሁሉን ይዞ የሚያንቀሳቅሰው ቲፒኤልኤፍ ወይም ደግሞ የትግራይ ነጻ አውጪ ድርጅት ነው። በተባባሪነት እንግዲህ ዙሪያውን ያሉት ግማሾቹም ከእስር ቤት ወጥተው ነው እንግዲህ ፓርቲ እንደሆኑ ተገፋፍተው ፓርቲ ሆኑ። አንዳንዶቹ ከሌላ ድርጅቶች ተገንጥለው አሁንም በቲፒኤልኤፍ ወይም ደግሞ በትግራይ ነጻ አውጪ ድርጅት ተገፋፍተው ድርጅት አቋቁመው ድርጅቶችንን ብለው የቀረቡ አሉ። እነኚህ ሁሉ አክሰሰሪስ ናቸው። አክሰሰሪስ ማለት ንዑሳን ተባባሪዎች ናቸው። ይህንን ትልቅ የጎሳ ፌዴሬሽንን ለማቆም መሬት ለማስያዝ ደግሞ በሳ ላይ ለመዋል የሚጠቅሙ የሚረዱ ናቸው። በተባባሪነታቸው የሚያገኙት ንዑሳን ጥቅማ ጥቅሞች አሉ። ግን እነኚህ ጥቅማ ጥቅሞች ህዝቡን እናስተዳድረዋለን፣ እንወክለዋለን የሚሉት ህዝብ የሚረዳ አይደለም። እነሱን እንደ ተባባሪነታቸው የተወሰኑን ክፍል የቢሮክራቲክ ክፍሉን የአገዛዝ ክፍሉን የሚረዳ እንጂ ከዛ አልፎ ህዝብ የሚረዳ አይደለም። ስለሆነ ምንድን ነው አሁን ደምረን እንግዲህ ይህን ነገር ስናየው አሁን ጥሩ አድቫንቴጅ ፖይንት ወይም ደግሞ ጥሩ ሁኔታ ላይ ሆነን ነው ነገሩን የምንመለከተው። ምክንያቱም ይሄ ስርዓት ከሽግግሩ ዘመን ጀምሮ ወደ 17 ዓመት ቆይቷል። 17 ዓመት ሙሉ ስለ ልማት፣ ስለ ጎሳ ፌዴሬሽን ጥሩነት ብዙ ነገር ተብሏል። እንደ ፕሮፓጋንዳው ቢሆን ኖሮ እስካሁን ድረስ ምናልባት ብዙ ነገር መሰራት ነበረበት። ኢትዮጵያ እንደ ልማቱ አካሄድ እንደ ልማቱ እድገት ታይቷል ተብሎ እንደ ተነገረው ቢሆን ኖሮ ብዙ ነገር መታየት ይቻል ነበር። ግን አሁን ኢትዮጵያ ያለችበት ሁኔታ እንደው ዙሪያውን ስንመለከተው ድሮ የዛሬ 30 ዓመት ከነበረችበት በታች እንዲያውም በደርግ ጊዜ ከነበረውም ሁኔታ በታች ያለ የህዝቡ ሞራል በጣም የተነካበት፣ ህዝቡ ደግሞ ካለበት ችግር አኳያ ምርር ብሎ የተነሳበት ያለበት ሁኔታ ነው ያለ። ለእኔ አሁን ኢትዮጵያ ማለት እንደው የደረቀ ቅጠል ማለት ነው። የደረቀ ቅጠል አንድ ክብሪት ከተጣለበት ይነጋል። እና ለእኔ ኢትዮጵያ በዛ አይነት ሁኔታ ያለ ሀገር ይመስለኛል፣ በዛ አይነት ሁኔታ ያለ ህዝብ ይመስለኛል። እና የዚህ የጎሳ መዋቅር እና የአስተዳደር መዋቅር እና ይሄ መዋቅር ያመጣው የልማት ሂደት ወይም ደግሞ የልማት ለውጥ በጣም አስከፊ፣ ወደ ታች እንጂ ወደ ላይ ያልሄደ ነው ብዬ ገምታለሁ። ምናልባት ለመግቢያ ያህል ይሄ የሚበቃ ይመስለኛል።
ክቡራትና ክቡራን አድማጮች በማዳመጥ ላይ ያላችሁት የኢትዮጵያዊነት በተግባር የራዲዮ የውይይት መድረክን ነው። አመሰግናለሁ ኢንጂነር ጌታቸው አለማየሁ። ወደሚቀጥለው መወያያ ርዕስ ስናልፍ በሽግግር መንግስቱ ቻርተር እንደተገለጸው ድህነትን ከመቅረፍ አኳያ ቅድሚያ በጦርነት ለተጎዱ ክልሎች በሚል የድህነት ቅነሳ ስትራቴጂ መነደፉ ይታወቃል። እንግዲህ ኢህአዴግ ኢኮኖሚውን እንዲሁም የሀገሪቱን ጥሬ ሀብት በፓርቲ ደረጃ በተቆጣጠረበት ይህ ጎሳን ማዕከል ያደረገ የመንግስት አስተዳደር ድህነትን ከመቅረፍ አኳያና የምዕተ ዓመቱን ግብ ተግባራዊ ከማድረግ አንጻር ለውጦች አሉን? እስቲ በዚህ ጉዳይ ላይ ሀሳብ ይስጡበት።
እንግዲህ ወያኔ ስልጣን በያዘበት ጊዜ መጀመሪያ የተናገሩት እንደውም ገና 5 ዓመት ፕላን መጽሐፍ ከመጀመራቸው በፊት ወያኔ የተናገረው ምንድን ነው? ይህንን ህዝብ በቀን 3 ጊዜ እንዲበላ ካደረግ ትልቅ ግብ አድርሰናል ማለት እንችላለን። አላማችንም እሱ ነው ብሎ ነበር። አሁን እሱ አልተቻለም። ወደኋላ ሁኔታውን ካዩና እንትን ካሉ ከተደላደሉ በኋላ የልማት መሰረት ወይም ደግሞ የልማት ማዕከላዊ ነጥብ አድርገው የተነሱት ይሄ ድህነት ቅነሳ የሚባለውን ሀሳብ ነው። ድህነት ቅነሳ በዩናይትድ ኔሽንስም ሆነ በበለጸጉ ሀገራት ይህን ያልበለጸገውን የዓለም ክፍል ለመርዳት እንደ ታርጌት እንደ አላማ ተብሎ የተያዘ የኢኮኖሚ እንትን ነው፣ የኢኮኖሚ አላማ ነው። ይህንን በመከተል የኢትዮጵያው የጎሳ ፌዴሬሽን መንግስት ማስተዳደር የድህነት ቅነሳ የልማት አካሄዳችን መሰረት ነው ብሎ ተነስቷል። ለረዥም ጊዜ የነኚህ ደግሞ ለድሆች ወይም ድሆችን ለመደገፍ የሚያስፈልጉ ስትራቴጂዎች ብሎ ትምህርትን ማስፋፋት፣ ጤናን የጤና ጥበቃን ማስፋፋት፣ የምግብ ሴኩሪቲ ወይም ደግሞ የምግብ ብቃትን እንዲኖር ማድረግ እንግዲህ መኪና የትራንስፖርት ሁኔታ አለ፣ የውሃ የሳኒቴሽን አለ። ይሄውን ሁሉ ማሟላት ይሄንን ከነበረበት ደረጃ ከፍ አድርጎ ድህነትን ለመቀነስ በሚረዳ መልኩ እነኝህን ሁሉ የኢኮኖሚ ዘርፎች ማሳደግ የሚል አላማ ይዞ ነው የተንቀሳቀሰው። በዚህም አላማ ይህን አላማ መነሻ በማድረግ ከተለያዩ መንግስታት፣ ከዓለም ባንክ በጣም በጣም ከፍተኛ ገንዘብ ነው ወደ ኢትዮጵያ ሲገባ የነበር። በወያኔም ሪፖርት ድህነት ቀንሷል። እንግዲህ ድህነት ቀንሷል ሲል ይሄ የትንክ ፌዴራሊስት ስቴት በፐርሴንቴጅ ነው የሚያወራው። ይሄን ያህል ነበር፣ 37 ነበር፣ አሁን 35 ሆኗል፣ አሁን 33 ሆኗል እየተባሉ ብዙ ሪፖርቶች ወጥተዋል። ግን ጭብጡ ሁኔታ ምንድን ነው? ከ17 ዓመት በኋላ ኢትዮጵያ ራሷን ለመመገብ የማትችልበት ሁኔታ ላይ ደርሳ ይሄ የተባለው የድህነት ቅነሳ ስትራቴጂና አካሄድ በሙሉ ኮላፕስ አድርጎ ወይም ደግሞ ተልዶ ኢትዮጵያ እንደገና የልመና ባስኬቷን ወይም ደግሞ እቃዋን ይዛ እህል የምትለምንበት ደረጃ ነው የደረስ ነው ያለው። መንግስት ይሄንን ሁኔታ አምኖ ተቀብሎ ምናልባት ይሄ ሁኔታ የተፈጠረበትን ምክንያት ከመዘርዘር ይልቅ እንዲያውም በጎ አድራጎት ድርጅቶችንና ረጂ መንግስታቶችን መከራከር ላይ ነው ያለ። የሚከራከረው ደግሞ ስለ ቁጥር ነው። ቁጥሩ ይሄን ያህል ነው እንጂ ይሄን ያህል አይደለም፣ ቁጥሩን አበዛችሁብን እኛን ለማጋለጥ እንጂ ይሄ ቁጥሩ መኖሩን አለ፣ ግን ቁጥሩ ይሄን ያህል ብሎ ይከራከራል። ጉዳዩ ይህ አይደለም። ግን ይሄ ሁሉ ከተደረገ በኋላ ይሄ ሁሉ እርዳታና ኢንቨስትመንት ከመጣ በኋላ ምን ፍሬ ያስገኝ? ከዚህ ስታቲስቲክስ ውጪ ምን ተጨባጭ ሆነ? በመሬት ላይ በተጨባጭ ምን እድገት እናልማታይ ቢባልበት ጊዜ እንደገና ተመልሰን የ1974 በፈረንጅ የታዩት አይነት ረሃቦች አሁን ከ2008 እየታየ ነው። እና በጣም መጥፎ ሁኔታ ነው ያለው። እንግዲህ ከዚህ ደግሞ ጋር ተከታትሎ እርሻን በሚመለከት ደግሞ በዚሁ በልማቱ ፕሮግራም የተካተተ ነጥብ አለ። አስፈላጊ ከሆነ እሱንም ነካነካ ላደርገው እችላለሁ። ለጊዜው እዚህ ላይ
ባክ። መልካም። በቀጣይ ለነሳ ያሰብኩት ሀሳብ ይሄው ነበር። እንግዲህ ከአጠቃላይ የሀገሪቱ ህዝብ 85% የሚሆነው በእርሻ ላይ የተሰማራ ነው። እርሶ ከላይ ለመግለጽ እንደሞከሩት ሀገሪቱ እስካሁን ድረስ በድርቅና በረሃብ እየተጠቃች ትገኛለች። እንደምንገነዘበው ኢህአዴግ እርሻ መር የኢንዱስትሪ ልማት በሚል ያወጣው ፖሊሲ ተግባራዊነትን አጠያቂ ያደረገው ይመስላል። አሁን ሀገሪቷ በምትገኝበት ሁናቴ ይህ ፖሊሲ ውጤታማ ነው?
እንግዲህ ድህነት ቅነሳ በማን ነው የሚደገፈው? ኢንዱስትሪያላይዜሽን አስፔክቱ ወይም ደግሞ ኢንዱስትሪን የማስፋፋት ገጹ በእርሻ ምር ልማት ነው የሚጠቀሰው። ይሄ የእርሻ ምር ልማት በተለይ የዚህ የትንክ ፌዴራሊስት ጠቅላይ ሚኒስቴር መለስ ዜናዊ ብዙ የተናገሩበት ብዙ የተጻፈበት ሁኔታ ነው። ዋና የእርሻ ምር ልማት ዋና እንትኑ ግቡ ምንድን ነው? ዓላማው ምንድን ነው? በመጀመሪያ በምግብ ራስን መቻል፣ ሁለተኛ የኢንዱስትሪ ግብዓቶችን ማምረት ነው። ማለት እንግዲህ ኢትዮጵያ በጣም ሩድሜንተሪ ወይም ደግሞ ጀማሪ ኢንዱስትሪ ስትራክቸር ነው ያለው እና ለእነኛ የሚሆኑ ግብዓት ለምሳሌ በኮንስትራክሽን ብረትን፣ ሲሚንቶን ማቅረብ አሁን ኢትዮጵያ እንኳን ብረትና ሲሚንቶ እንኳን ማቅረብ ከአቅቷል። እሱንም ኢምፖርት ወይም ደግሞ ወደ ሀገር እየገዛች የምታመጣበት ሁኔታ ነው የተፈጠረው። ስለዚህ የኢንዱስትሪ ግብዓቶችን ማምረት ሁለተኛው ነጥብ ሆኖ ሳለ በጣም የምግቡም ቅድም እንጠቅሼዋለሁ የኢንዱስትሪ ግብዓቶች ብዙ ችግር እንዳለበት ብዙ ጥረት እንዳለ አይ ቲንክ የታወቀ ነው። በሁሉም ሚዲያ ሪፖርት የሚደረግና በመደረግ ላይ ያለ ነው። ከዚህ ውጭ ደግሞ የውጭ ምንዛሬ ማጎልበት እንግዲህ ኢንዱስትሪው እየሰፋ ሲሄድ ከውጭ ኢምፖርት የሚደረጉት ነገሮች እየቀሩ እንደውም በሀገር የሚመረቱ የኢንዱስትሪ ውጤቶች ወደ ውጭ እየተላኩ ሀርድ ከረንሲ ወይም ደግሞ የውጭ ምንዛሬ ያተርፋሉ ያመጣሉ የሚል አይነት ዓላማ ነበር ይዞ የተነሳው። በእኔ እይታ በእኔ አመለካከት እነኚህ የትኞቹም እንደው በግልጽ እንደው እንነጋገር ብንል የትኞቹ ቢሆኑ በስራ ላይ ዋሉ ወይም ግባቸውን የመጡ አይመስለኝም። በአተረጓጎም ደረጃ በጣም የሚገርመው ምንድን ነው፣ መጀመሪያ የተጠኑ ጥናቶችን ብንመለከት ለምሳሌ ይሄ ኤሊቱ ወይም የምሁሩ ክፍል በዚህ ጉዳይ ላይ ብዙ የተከፋፈለ ነው። የተከፋፈለ አንደኛው ወገን ይሄ እርሻ ምር ልማት ጥሩ ውጤት አግኝ አስማምጥቷል ይላል። ሌላኛው ወገን ደግሞ የእርሻ ምር ልማት በፍጹም ኢትዮጵያን ከነበረችበት ወደፊት ሊያስኬድ አልቻለም የሚል ወገን አለ። ምሳሌ አንዳንድ ምሳሌ ልጥቀስ። ለምሳሌ የመሬት ይዞታን ብንወስድ ከደርግ ጀምሮ እስካሁን ድረስ ይህን የመሬት ይዞታ በተከታታይ ያጠኑ ሰዎች አሉ። እንደነ አቶ ደሳለኝ ገርሃመቱ አይነት ሰዎች የመሬት በመንግስት መያዝ ለልማት ጥረቱ አጋዥ አይደለም፣ ለልማት ጥረቱ እንቅፋት የሚሆን ነው የሚል መደምደሚያ የደረሱ ጥቂቶች አይደሉም። በሌላ በኩል ግን ለምሳሌ ልክ ከምርጫው በፊት የኢኮኖሚክስ ምሁራን ባለሙያዎች ማህበር ጥናት አደረገ ተብሎ በተለይ በዶክተር ብርሃኑ ነጋ አንዳንድ ቀደም ብሎ ወረቀቶች ላይ የተጠቀሱ አሉ። ይሄ የመሬት ይዞታ በመንግስት መቆየቱ ይጠቅማል የሚል ግኝት አለን ብለው ለመናገር ደረጃ ደርሰው ነበር። እንግዲህ አሁን ወደኋላ ተመልሰን አሁን ያለበትን አርሶ አደሩ አሁን ያለበትን ሁኔታ በምንመለከትበት ጊዜ በእውነቱ የዚህ የመሬት ይዞታ ጉዳይ በበለጠ አርሶ አደሩን ለመቆጣጠር አርሶ አደር ስንል እንግዲህ 85% የኢትዮጵያ ሕዝብ ማለት ነው ለመቆጣጠር የሚያመች እድል የሚሰጥ ሁኔታ ስለሆነ የተያዘ እንጂ እውነት ለልማት ይጠቅማል ተብሎ ታስቦበት የተደረገ አይደለም። በሌላ በኩል ይህንን ፖሊሲ አርሶ አደሩ አይቀበሉም በፍጹም። አርሶ አደሮች ይህም አሁን አንዳንድ ጥናቶች እንዳመለክቱት ነው፣ በገበሬ ማህበር በወረዳ ደረጃ የተደረጉ ጥናቶች አሉ። ይህንን መሬት በመንግስት እጅ መደረጉ፣ ሁለተኛ እርሻ መር ልማት የተባለው አስተሳሰብ በአካሄዱም እሱ ብቻ ሳይሆን በግብአቶቹ ግብአቶች ስንል እንግዲህ ብዙ ነገር ለምሳሌ ይሄ ማዳበሪያውን ልናነሳ እንችላለን። የሱ እንዴት ዲስትሪቢዩት እንዴት እንደሚከፋፈል እንዴት ታሪፉ እንዴት እንደሚወሰን ማን እንደሚጠቀምበት አከፋፈሉ ለውጥ እንደተደረገበት በሂደት ላይ ለምን ይሄ ለውጥ እንደተደረገ ይሄን ሁሉ ስንመለከት የእርሻውን ሴክተር የሚያጎለብት ወይም ደግሞ አርሶ አደሩን የሚያጎለብት ሳይሆን ይሄንን የኤትኒክ ፌደራል ስቴት ወይም እሱን የሚቆጣጠረውን ክፍል ይዞታ የሚያጠናክር ሆኖ እናገኘዋለን። እና ባጭሩ ይሄ እርሻ መር ልማት ተብሎ በተደጋጋሚ ነገር የነበረ በተደጋጋሚ የልማት ፕላን የወጣለት አካሄድ በእውነቱ የተጠበቀውን ያህል ውጤት ያመጣ አይመስልም። እንዲያውም ልማቱን ወደፊት ልማቱን እድገቱን የጎዳ አያያዝ ነው ብዬ እገምታለሁ።
አመሰግናለሁ። ኢንጂነር ጌታቸው አለማየሁ፣ ጎሳን ያማከለ አስተዳደር ከልማት አንጻር በኢትዮጵያ ምን እንደሚመስል ለማየት ሞክረናል። በመጨረሻ መጨመር አለበት የሚሉት ካለ እድሉን ለእርስዎ ልስጥ።
አዎ፣ እንግዲህ ምንድን ነው አንዳንዴ በተራ አነጋገር ነገር ሲደጋግም እውነት ይመስላል የሚባል አነጋገር አለ። ይሄ ፌዴራል ስቴት ከተቋቋመ ጀምሮ ለምሳሌ የኢኮኖሚ እድገት በጣም ጠንክሮ የኢኮኖሚክ እድገት ታይቷል ተብሎ በጣም ጠንክሮ የሚነገር ሁኔታ ነው። እንዲያውም አንዳንዴ የውጭ ድርጅቶችን በምስክርነት ወይም የውጭ ድርጅት ተጫሪዎች ማለት ይሻላል በምስክርነት እየቀረቡ የኢትዮጵያ ኢኮኖሚ እየተሻሻለ ነው እያደገ ነው ብለው ምስክርነት የሰጡበት ሁኔታ ነበር። ግን አንዳንድ የሚታዩ ነገሮች አሉ። ለምሳሌ የህንፃ ስራ በየቦታው በየትንሹ ከተማ ሁሉ የሚታይበት ሁኔታ አለ። ይሄ የህንፃ ስራ በእውነቱ በሪግርዱ መንገድ ሊከሰት ይችላል። የህንፃ ስራ አንደኛ ከኢኮኖሚ እድገት ሊመጣ ይችላል። እኔ ኢትዮጵያ ውስጥ ያለው የሚታየው የህንፃ ስራ የቤት ስራ አጠቃላይ የህንፃ ስራ ከኢኮኖሚ እድገት የመነጨ አይደለም። እሱ የመጣው ይሄ ትርፍ ለማግኘት አንድ ትርፍ ለማግኘት የሚደረግ ግንባታ። ትርፍ ለማግኘት ስንለው ገንዘብ ያለው ሰው አለ። ይሄ ገንዘብ ያለው ሰው ገንዘቡ እየወደቀበት ስለሚያስቸግረው አንደኛ ገንዘቡን ፕሪዘርቭ ለማድረግ ኢንቨስት ያደርጋል። ሁለተኛ ገንዘብ ያለው ሰው ቤት ሰርቶ አከራይቶ ከክራዩም በመጠቀም ለመኖር የሚሞክርበት ሁኔታ አለ። ሶስተኛ በስልጣን ያሉት ሰዎች ይሄ ከዚህ መንግስት ለስራ ቤት የሚዘርፉትን ገንዘብ ህጋዊ የሚያደርጉበት መልክ ነው። አንዳንድ ጥናቶች ተደርገዋል። እንዴት ተደርጎ ከመንግስት መሬት እንደሚወሰድ፣ እዛ መሬት ላይ ህንፃ እንዴት እንደሚታቀብ፣ ያ ህንፃ ይጀመርና ከባንክ በሰፊው ገንዘብ ተበድረው እንዴት እንደሚጨርሱት፣ ከዛ ከተበደሩት ገንዘብ ግማሹ እንደሚያሸሹ፣ በግማሹ ህንፃው እንደሚያቅና ህንፃው ተሸጦ ደግሞ ህጋዊ ገንዘብ ሆኖ እንደገና ወደ ባንክ ሰርኩሌት የሚሆንበት ወይም ደግሞ ወደ ውጭ ምንዛሬ ተለውጦ ከሀገር የሚወጣበት ሁሉ ሁኔታ አለ። እና ይሄን እየታየ ይኸውና ያ ከተማ ይሄ ከተማ ይሄን ያህል ህንፃ እየተሰራበት ነው፣ ይሄን ያህል ቤት እየተሰራበት ነው ተብሎ ያ እንደ ልማት የሚቀርብበት ሁኔታ አለ። የህንፃ ስራን ዝም ብሎ በተናጠል ኢን አይሶሌሽን እያዩና እየቆጠሩ ይሄ ልማት ነው የሚባልበት ሁኔታ በጣም አሳሳች ሁኔታ ይመስለኛል። ሶስተኛው ደግሞ ዳያስፖራ የሚያደርገው አለ። ይሄ ግራውንድ ፕላስ ዋን ግራውንድ ፕላስ ቱ። እዚህ በስደት ስንኖር እንደ ቁጭ ብለን እዛ እኔ በስደት ያለ ማንም ኢትዮጵያ ሀገሩ ላይ ቤት ቢሰራ መጥፎ ነው አይደለም፣ ግን ምንድን ነው ወይ ሄዶ ላይኖርበት ወይም ደግሞ አካባቢቶ ጥቅፍ ላያገኝበት ስንት ገንዘብ ኢንቨስት አድርጎ ስንት ሀርድ ከረንሲ ወደ ሀገር አስገብቶ በዛ ሀርድ ከረንሲ ያለው መንግስት እንዲረዳና እንዲደግፍ ሳያቅም እያወቀም አድርጎ ያን ህንፃ ከጨረሰ በኋላ አይኖርበትም፣ አይከራይም፣ ዘበኛ ቀጥሮ እያስጠበቀ ብዙ ደግሞ የሚሰራው ኢንፍራስትራክቸር የኤሌክትሪክ ውሃ መፋሰሻ፣ የቆሻሻ መፍሰሻ በሌለበት አካባቢ ነው። እንዲሁ ብቻ ዋይት ኤሌፈንት ወይም ደግሞ እንደ ሀውልት ከየቦታው በየከተማው ቆሞ ይሄን ያህል ህንፃ እንደ ልማት ኢንዲኬተር ወይም ደግሞ እንደ ልማት ምልክት ሰጪዎች ሆኖ የሚታዩበት ሁኔታ አለ። ይሄንን መመርመር የሚያስፈልገን ጉዳይ ይመስለኛል። አንደኛ ምንጩ ምንድን ነው? የዚህ ሁሉ የህንፃ ስራ ግቡ ምንድን ነው? ሁለተኛ የዚህ የህንፃ ስራ ፕሮሰስ ደግሞ ሂደቱ ራሱ እንዴት አድርጎ ለኢኮኖሚው አስተዋጽኦ አደረገ? እኔ ብረትና ሲሚንቶ ከውጭ ሀገር ኢምፖርት እየተደረገ የሚሰራ ህንፃ አገሪቱን ያደህያል እንጂ አገሪቱን አያበለጽግም። ብረትና ህንፃ እንዲሁም የኢንዱስትሪ መጀመሪያዎች ናቸው በሶስተኛው ዓለም። ምክንያቱም ትራንስፖርት ለማድረግ ሲሚንቶ ትራንስፖርት ማድረግ ማለት ድንጋይ ትራንስፖርት ማድረግ ማለት እና የሀገሪቱ የመጀመሪያ መነሻ የኢኮኖሚ መንቀሳቀሻ ኢንዱስትሪ መንቀሳቀሻዎች እንደዚህ አይነት ፕሮዳክት ወይም ደግሞ የልማት ውጤቶች ናቸው። አሁን እኛ ከሀምሳ ዓመት በኋላ የእነኝህን ፍላጎት እንኳ እንትን ለማለት ማጥገብ አቅቶት ኢኮኖሚው ኢምፖርት እያደረገ በዚህ አይነት ሁኔታ ህንፃና የህንፃ ስራ እንዲሁ ፊዚካሊ ስለሚታይ የልማት ምልክት እየተባለ የሚወራው ወይም ደግሞ የልማት እንትን እየተባለ የሚወራው ሪሊ በጣም አሳሳች ነው። እርግጡ ምንድን ነው? ኢትዮጵያውያን አሁን ቁጥር ከፍ ያሉ የኢትዮጵያ ነዋሪዎች የኢትዮጵያ ዜጎች በልተው ማድሩበት ሁኔታ ተፈጥሯል። አሁን እስካሁን ድረስ ጫፍ ጫፉን የሰማ ነው። ምናልባት አሁን እንደሚባለው ይሄ የበልግ ዝፋ ዝናብ ወይም ደግሞ የክረምቱ ዝናብ ካልመጣና እህል በልዩ አይነት ሁኔታ መመረት ካልተቻለ ከፍ ያለ እልቂት ኢትዮጵያ ውስጥ ሊጀመር ይችላል። ኢንዲኬሽኑ ይሄ ነው። በዚህ አይነት ሁኔታ በመካሄድና በዚህ አይነት ይዞታ ያለን የኢኮኖሚ ስርዓት ይህንን የኢኮኖሚ ስርዓት የሚያካሂድ የፌዴራሊስት ስቴት ለልማት ብቁ ነው ብሎ መናገር እኔ በጣም አሳሳችና ስህተት ይመስለኛል። ብዙ ውይይት፣ ብዙ ንግግር መደረግ ያለበት ይመስለኛል። እኔ በዚህ ዙሪያ እውነቱን ጭብጡን ለማግኘት እና አመሰግናለሁ።
ኢንጂነር ጌታቸው አለማየሁ ስለሰጡን ሰፋ ያለ ማብራሪያ በአድማጮች እንዲሁም በኢትዮጵያዊነት በተግባር የራዲዮ ውይይት መድረክ ስም ከልብ አመሰግናለሁ። ክቡራትና ክቡራን የኢትዮጵያዊነት በተግባር የራዲዮ ውይይት መድረክ ተከታታዮች ስታዳምጡ የቆያችሁት ጎሳን ያማከለ የመንግስት አስተዳደርና ልማት በሚል ርዕስ ከኢንጂነር ጌታቸው አለማየሁ ጋር ያደረግነውን ቃለ ምልልስ ነበር። ስላዳመጣችሁን እናመሰግናለን። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ።
የትኛው ነው ዘሬ? የትኛው ነው ዘሬ? ዘርክን ቁጠራሉኝ። የትኛው ነው ዘሬ? ጉራጌ ነኝ ልበል ወይንስ አደሬ? ዘርክን ቁጠራሉኝ። የትኛው ነው ዘሬ? ኦሮሞ ነኝ ልበል አማራ ወይስ ትግሬ? ዘርክን ቁጠራሉኝ። የትኛው ነው ዘሬ? ድብልቅልቅ ያልኩ ነኝ ከራስ ጸጉር እስከ እግሬ። ከታሪካዊዋ ከድንቅነሽ አገር ከምዬ ኢትዮጵያ ከሆደ ዥጉርጉር ቀይና ቀይ ዳማ ጠይምና ጥቁር ወርቀ ዘቦ ሆነን አምረን ብንፈጠር ለምን ይለዩናል በቋንቋና በዘር? ለምን አንዱ ከሌላው ጋር በዘር ተቀላቅሎ ተጋብቶ ተዋልዶ ድብልቅልቅ ብሎ አብሮ የሚኖረው ከባሌ እስከ ወሎ ይለያይስ ቢባል እንዲያው እንዴት ብሎ? አረ እንዴት ብሎ? እስቲ እንጠያየቅ እንዲያው ለነገሩ። ተፋቅሮ ተባብሮ በአንድ ላይ መኖሩ ይጠቅመናል እንጂ ምንድን ነው ችግሩ? ፍትህ ከተገኘ ከተስተካከለ መብት የሚያስከብር ስነ ስርዓት ካለ በዘሩ በጎሳው ሰው ካልተበደለ በዲሞክራሲ ደንብ ሰው ከተቻቻለ ተፋቅሮ ተባብሮ በአንድ ላይ መኖሩ ይጠቅመናል እንጂ ምንድን ነው ችግሩ? በቆየ ታሪኩ በእምነት በባህሉ ህዝቡ አንድ መሆኑን እያስተባበሉ ነጻነት 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 እያሉ ከእናት አገራቸው የተገነጠሉ እንኳን ጤፍ እንጀራ አሮባቸው ስንዴ ሁለት ያጣ ጎመን ሁነው የለም እንዴ? እውነት አይምሰልህ ልብ በል ወገኔ፣ መለያየት ሞት ነው ላንተም ሆነ ለኔ። ዘር አንቆጣጠር ከእንግዲህ ይበቃል፣ ብቻውን ከቆመ ማንም ሰው ይጠቃል። መለያየታችን በክልል በጎሳ ከመከራ በቀር ከችግር ካበሳ በሰሜን በደቡብ በአገር በጠቅላላ ምን አተረፈልን ከሰቆቃ ሌላ? ሰሜን መወለዴ ደቡብ መወለዴ ምስራቅ መወለድህ ምዕራብ መወለዴ ኢትዮጵያዊነትን ይክደዋል እንዴ? ዋርካ ምን ያፈራል ብለው ሳይጠይቁ፣ ዋንዛ ምን ያፈራል ብለው ሳይጠይቁ፣ ሾላ ምን ያፈራል ብለው ሳይጠይቁ ቆርጠው ቆርጠው ጣሉት እነጣም አያውቁ። ሁሉን አስተካካይ ሥርዓት ተመስርቶ ለዘር በሽታችን መድኃኒት ተገኝቶ ጊዜ ሳናባክን ጊዜ ሳናጠፋ ከትግሬ እስከ ሐረር ከወሎ እስከ ከፋ አብረን እንደምንኖር አለኝ ጽኑ ተስፋ። የማያስተባብር ኑሮ ማያቃና አጉል ስልጣኔ አጉል ፍልስፍና ጥቅሙን የሚያሳድድ የሥልጣን ጥመኛ ልክ እንደ ራስ ምታት ልክ እንደ መጋኛ ቀን የማያስቀምጥ ሌት የማያስተኛ አምባገነን መንግሥት አንፈልግምኛ። ዘርክን ቁጠር አሉኝ። የትኛው ነው ዘሬ? ድብልቅልቅ ያልኩ ነኝ ከራስ ጸጉር እስከ እግሬ። የክልል የጎሳ ስም አትቀጣጥሉብኝ፣ ዘሬም ዜግነቴም እኔ ኢትዮጵያዊ ነኝ። ተሸክሜ እየዞርኩ የሀገር አደራ፣ ተሸክሜ እየዞርኩ የወገን አደራ፣ ተሸክሜ እየዞርኩ የታሪክ አደራ። እኔ አቤት አልልም በጎጥ ለሚጠራ፣ አንተም አቤት አትበል በጎጥ ለሚጠራ፣ አንቺም አቤት አትበይ በጎጥ ለሚጠራ።